ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 9 2016 ዓ.ም ዝግጅታችን ጀመረ።
ኢትዮጵያ የጋዜጠኝነትና ሚዲያዎች ስራ ሂደት ላይ ዲጂታል ቴክኖሎጂ ተጽዕኖ ያሳደረ ነው።
ተቀያጭነት አለመኖርም ያመጣል። ቴክኖሎጂዎቹ ማንን እንደሚያሰራጨው ያን መረጃ ከየት እንዳገኘው ለማወቅም የሚያሰራጨውን አካልም ለመቆጣጠር የሚያስቸግር ሁኔታ ነው ያለው ማለት ነው።
የሰማችኋቸው በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና ስራ አስኪያጅ ሆኑትን አቶ ሰለሞን ጸጋይ ነው። ቴክኖሎጂ ሚዲያና ጋዜጠኝነትን የሚዳስስ ዘገባ በምሽቱ መሰናዷችን ካዘጋጀናቸው ዝግጅቶች አንዱ ነው።
ትንሽ የሚያስተናክል ነገር ሲያጋጥማቸው ልጆቹ ሃንድል የማረጋግማቸው በጣም ትንሽ ነው። በዛ ላይ የሚያልፍ አይመስላቸውም አንዳንድ ችግር። በቃ ይሄ ነገር አው ይሄ ነገር ይሄውን ካለቀ በቃ ህይወት ይጠቅላላ ተበላሽ ብሎ ይደመድማሉ።
አሁን ደግሞ የሰማችሁት ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያና አፍሪካን ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽ ዙሪያ የሚሰራ ተቋም መስራች ነው። በወጣቶች ዘንድ የጨመረ ስለመጣው ራስን የማጥፋት ችግር ከተደረገ ውይይት የተቀነጨበ ነው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ሰኔ 9 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
አስማማው የነነን ብራናይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዳችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችን ማስተናግደናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎችን ማስተማማችሁ ጽዮን ግርማ ነኝ። 1445ኛው ኢድ አልአድሃ አረፋ በዓል በመላው ኢትዮጵያ ተከብሯል። አዲስ አበባ ከተማ በነበረው የበዓሉ አከባበር ላይ የተገኙት አስተያየት ሰጪዎች አረፋ መረዳዳትን የሚያበረታታ በዓል እንደመሆኑ ሙስሊሙ በዓሉን ሲያከብር የተቸገሩትን በመርዳት መሆን እንዳለበት አስተዋውሰዋል። በኢትዮጵያ ያለውን የሰላም እጦት ለመፍታት ህብረተሰቡ ለእምነቱ ትኩረት በመስጠት በችግሮቹ ላይ መነጋገር አለበት ሲሉም ተናግረዋል። ኬኔዲ አባተ
ስርስራለው። የ1445ኛው የኢድ አልአድሃ አረፋ በዓል የሶላት ስነ ስርዓት ዛሬ እሁድ ሰኔ 9 ቀን 2016 ዓመተ ምህረት በርካታ የእምነቱ አባቶችና ተከታዮች በተገኙበት በአዲስ አበባ ስታዲየምና በዙሪያው ተካሂዷል። የአረፋ በዓል ከወትሮው በላይ መረዳዳት አንዱ መገለጫው መሆኑን የሚገልጹት አስተያየት ሰጪዎች በዓሉን ከተቸገሩት ጋራ ማሳለፍ እንደሚገባ አስተውሰዋል። ጋሻሰናሊ ከአስተያየት ሰጪዎቹ አንዱ ናቸው።
በዚህ በዓል ላይ ትልቁ ነገር ከዚህ ከሰላቱ በኋላ የሚከናወን የርድ ፕሮግራም ነው ያለው። እንግዲህ አቅሙ ያለ የተዘጋጀ ሁሉ ዛሬ ያርዳል። በዚህ ጊዜ የሚያርደውን ነገር 1/3ኛውን ለቤተሰቡ፣ 1/3ኛውን ከጎረቤቱ ጋር፣ 1/3ኛውን እንዲሁ ደግሞ ለተቸገሩ ሰዎች መስጠት አለበት። ይሄ የሃይማኖታችን ትልቁ አስተያየት ነው። ይሄን ተካፍሎ በመብላት ችግረኛ የሆኑ ወገኖች የዛሬን ቀን በደስታ እንዲያሳልፉ ማድረግ ይጠበቅብናል።
አብዲፈታ ሼህ ሙስጠፋ ደግሞ
ምስኪን ከተራበ አላህ ይቆጣል፣ አላህ ከተቆጣ ደግሞ መገላገያ የለንም። ለዚህ በማሰብ አሁን እኛ ራሳችን በአልአማና ሁብላይታ ወልመሳኪን ፋውንዴሽን ወደ 50 በሬዎችና 80 በጎች አግኝተን ለየቲምና ለችግረኛ ከሰገድን በኋላ ለማከፋፈል ነው የምንሄደው። በየአካባቢው ያሉ ሰዎች ይህንን ነገር እንዲፈጽሙ ነው የምናደርግ መንገድ ያለብን።
በኢትዮጵያ ልዩ ልዩ ስፍራዎች ያለው የሰላም እጦት ዛሬም እንደሚያሳስባቸው የገለጹት አስተያየት ሰጪዎቹ መፍትሄ ሊያመጣ ይችላል ያሉትን ሐሳብም ሰንዝረዋል። ሳቢር ይርጉ።
አሁን ላለንበት ሰላም በተለይ የሃይማኖት ሀገር ነን የእምነት ሀገር ነን እንላለን። እምነቶቻችንን ግን ጠንቅቀን እናውቃለን ወይስ እንተገብራለን የሚለውን ግን ጥያቄ ሁላችንም ራሳችንን መጠየቅ አለብን። ያንን እያጣን ስለሆነ ይመስለኛል ሀገራችን ሰላም እያጣቻለችውና ከዚህ አንጻር ማህበረሰባችን ወደ የእምነቶቹ ወደ ባህሉ መልካም የሆኑ የባህሉ እሴቶቹን እያጎለበተ እርስ በርስ እየተዋወቀና እየተከባበረ ቢኖር አገራችን ሰላም ትሆናለች።
አቶ አብደላ ሐሰን ደግሞ
ተሰብስቦ መነጋገር ነው መሰለ ነገር የለም። ይበቃል። ትልቁ ነገር መንግስት ነው። መንግስት እኮ እንደናት እንደአባት ምናምን መሆን አለበት። እልክ አያስፈልግም። በአገራዊ ጉዳይም በቤተሰብ ጉዳይም በጉርብትና ጉዳይም ተነጋግሮ አንዱ ለአንዱ ተሳስቦ መኖር ይሄ ትልቅ ነው። ባህላችን ነው ይሄ።
የዛሬው የአረፋ በዓል የሶላት ስነ ስርዓት በሰላም መጠናቀቁን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። ጦርነት ላይ ባለችው ሱዳን ልጆች ላይ የሚደርሰው ጥቃት ከሁሉም በቀዳሚነት የሚያስጨንቃቸው መሆኑን በተባበሩት መንግስታት ድርጅት በጦርነት የተጠመዱ ህጻናት ልዑክ ተናገሩ። ከሱዳን ቀጥሎ የኮንጎና የሄቲ ህጻናት ጉዳይ እንደሚያሳስባቸው ቨርጂኒያ ጋምባ አስታውቀዋል። በዓለም ዙሪያ ግጭቶች በሚካሄዱባቸው ስፍራዎች ልጆች ላይ የሚደርሱ ጥቃቶችን የሚመለከቱ ሪፖርቶች የማቅረብ ኃላፊነት ያላቸው የመንግስታቱ ድርጅት ባለስልጣኗ ይህንን ያሉት የዋና ጸሐፊው አመታዊ ሪፖርት ይፋ በተደረገበት ጋዜጣዊ ጉባኤ ላይ ነው። ልዩ ልዑኳ በህፃናት ላይ ጥቃት በመፈጸም የተፈረጁ ወገኖችን የሚዘረዝረውን ሪፖርት ጠቅሰው ወደ አጎራባች ባንግላዴሽ እየተዛመተ ባለው በሚያንማር የእርስ በርስ ጦርነት ውስጥ ህፃናት ያሉበት ሁኔታ ሌላው ስጋታቸው መሆኑን አውስተዋል። የሶማሊያና የአፍጋኒስታን ህፃናት ሁኔታ አስጊ ወደሚሆንበት ደረጃ እያመራ መሆኑንም አንስተዋል። የተመድ ሪፖርት ለመጀመሪያ ጊዜ የእስራኤል ኃይሎችን ሐማስና የፍልስጤም እስላማዊ ጂሃድ ተዋጊዎችን በ2023 የህፃናት መብት ጥቃቶች መዝገብ ውስጥ አብሮ አስገብቷቸዋል። ሐማስ የተፈረጀው በደቡባዊ እስራኤል ባደረሰው ድንገተኛ ጥቃት ሲሆን የእስራኤል ኃይሎች ደግሞ የሐማስን ጥቃት ለመበቀል ጋዛ ውስጥ ከሚያካሂዱት መጠነ ሰፊ ወታደራዊ ጥቃት ጋር በተያያዘ የህፃናት መብት በሚጥሱ ዝርዝር ውስጥ ተፈርጀዋል። ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በግጭት በመታመስ ላይ በምትገኘው በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰሜን ኪቪ የተፈጸመ ያለው ጥቃትና የዜጎች ሞት እንዲያበቃ ዛሬ እሁድ ተማጸኑ። አርብ ዕለት ቢያንስ 7 ሰዎች ከተገደሉ በኋላና ቅዳሜ ዕለት ሰዎች ለተቃውሞ አደባባይ ከወጡ በኋላ በእስላማዊ አማጽያን እንደተፈጸሙ በተጠረጠሩ ጥቃቶች ሰዎች ተገድለዋል። ፍራንሲስ በሴንት ፒተር አደባባይ ለተሰበሰበው ህዝብ አሰሙት ንግግር በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍል የሚፈጸሙት የጥቃቶችና አልቂቶች አሰቃቂ ዜናዎች መውጣት መቀጠላቸውን ተናግረዋል። አባ ፍራንሲስ በዛሬው የውድ መልአከ ሰላም መልእክታቸው የአገሪቱ ባለስልጣናትና የዓለም አቀፉ ማህበረሰብ ጥብጥቡን ለማስቆምና የዜጎችን ህይወት ለመጠበቅ የተቻለውን ሁሉ እንዲያደርግ ጥሪ አቅርበዋል። አድማጮች ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ የመስታወት ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 9 2016 ዓ.ም የመስታወት መሰናዷችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
ማንዴት አለን እየሰራን ያለ ነው። በአመት ኦልሞስት እስከ $1 billion እናስገባለን ኢትዮጵያ ውስጥ በዚህ በንግድ አኳያ ትሬድ ፋይናንስ በሚባለው በባንኪንግ ሲስተሙ ላይ። ባለፈው 5 to 10 years ውስጥ የተለያዩ ፕሮጀክቶችን ፋይናንስ አድርገን
የሰማችኋቸው አቶ አድማሱ ይልማ ታደሰ ይባላሉ። በአፍሪካ ልማት ባንክ አመታዊ ጉባኤ ላይ የአፍሪካ ምርጥ የባንክ ባለሙያ ተብለው የተሸለሙ ኢትዮጵያውያን ናቸው። ወደ ኋላ ላይ ይመለሳሉ።
ዛሬ ደረጀ ደስታ ረፍት ነው። ሌላኛው የመስታወት ባልደረባዬ አስማማው የነው ነው አብሮኝ የሚያመሸው። አስማማው እንግዲህ የመጀመሪያውን የሙዚቃ ምርጫ አድል አንተ ልስጥ።
በእርግጥ አድማጮች ጋር በዚህ መልሰን ስለተገናኘን ደስ ብሎኛል። የግብዣውንም በተመለከተ በደስታ አቀብላለሁ። ስመኝሽ ሞቅ ባለ ሙዚቃ ዝግጅታችን እንድንጀምር የስዩም ቃለ ገብሬን የመነኑ አይሰኛ አዲስ ሙዚቃን ከሰሞኑ የተለቀቀ ነው። እሱን ብትሰማና በሱ ብንጀምር
በጣም ደስ ይላል። ሁላችንም በሙዚቃው ዘና ብለን ዳግም እንገናኛለን። ከመስታወት ጋር መልካም ቆይታ።
Yes, sir.
የስዩም ቃል ገብሬን የመነኗ የተሰኘ ሞቅ ያለ ባህላዊ ሙዚቃ ነው ሰምተን የተመለስነው። አስማማውን ወደ የመጀመሪያው የምሽቱ መሰናዷችን እንለፍ።
የመጀመሪያው መሰናዳችን በኢትዮጵያ ቴክኖሎጂ ሚዲያና ጋዜጠኝነት ይጣሳል። በኢትዮጵያ ጋዜጠኝነትና ሚዲያዎች ስራ ሂደት ላይ የዲጂታል ቴክኖሎጂ ሽግግር ያስከተላቸው አዎንታዊና አሉታዊ ተጽዕኖዎች መኖራቸውን ጋዜጠኞችና የሚዲያ ስራ ኃላፊዎች ለአሜሪካ ድምጽ ተናግረዋል። በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋዬ፣ ድሬቲዩ ሚዲያ ዋና አዘጋጅ ፍሬው አበበና የተወዳጅ ሚዲያና ኮሙኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ ጅጉ የዲጂታል ቴክኖሎጂ አመጣቸውን እድሎችና ፈተናዎች በተካታ መሆናቸውን ይገልጻሉ።
የፕሬስ ነጻነቱና ለመመዱ እንደተጠበቀ ሆኖ ከቴክኖሎጂ አንጻር የሚታየው የዲጂታል ሽግግር ምን ይመስላል? በቴክኖሎጂ ሚዲያና ጋዜጠኝነት ላይ የሚኖረው ተጽዕኖስ ምንድነው? በእነዚህ ዙሪያ እንግዲህ እንግዶቹን ያነጋገራቸው ደረጀ ደስታ ነው። ዘገባውን ተከታትለን እንመለሳለን።
ቴክኖሎጂው ለሚዲያ የጠቀመውን ያህል ሐሳብን በነጻነት እንዳናቀርብ የሚጋፋ ነው ብዬ አስባለሁ የሚለው የተወዳጅ ሚዲያና ኮሙኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ ጅጉ ነው። በሚዲያና በተገልጋዩ መካከል አለመግባባት እንዲፈጠር ክፍተት የፈጠረበት አጋጣሚ መኖሩን ጭምር እንደሚከተለው ያስረዳል።
አካውንት ሃክ የሚደረጉት ነገሮች እኔ ላይ ባያጋጥምም ወይም ደግሞ ፌክ ኒውስ ምሳሌ አሁን የኔን አካውንት ተጠቅመው ሰዎች የተለያየ ነገር በእኔ ባያጋጥመኝ የቅርብ ሰዎች ይህን ሲያጋጥም አይቻለሁ። አንድ ይሄ ነው። ሁለት ደግሞ እኛ ፖስት የምናደርጋቸውን ታሪካዊ ነገሮች ሰዎች በተለያየ አይነት መንገድ ይረዱታል። ያንን ሰው ታሪክ ፖስት እናደርግ ከስር የሚጻፉት ኮሜንቶች ከሐሳቡ ጋር የማይገናኙ ናቸው እና አንዳንድ ጊዜ በያዝ የምንሆንበት ጊዜ አለ ወይም ደግሞ ሐሳባችን የሚበረዝበት የምንጽፋቸው ነገሮች ሰው ጋር በሚደርሱበት ጊዜ በሚጻፉት አስተያየቶች ምክንያት ምን ነው ባልጻፍኩኝ የምንልበት ጊዜ አለ። ይሄ እንደ ፈተና ወይ ደግሞ እንደ ተግዳሮት የምንቆጥበት ሁኔታ አለ። በእኔ እምነት ብዙ ጊዜ ቲንክ ቢፎር ዩ ፖስት የሚል አንድ መርህ አለኝ። ምንድን ነው? ፖስት ከማድረግ በፊት አስብ የሚል መርህ ማለት ነው። ግን አንዳንድ ሰዎች ደግሞ ሳያስቡ ደግሞ የሆነ ነገር ስሜታዊ ሆኖ ፖስት የሚያደርጉት ነገር እልሶ እኛ በምንሰራው የሶሻል ሚዲያ ንቅናቄ ላይ ራሱን የቻለ ተጽዕኖ ሲፈጥር ታየዋል። በዚህ ምክንያት ሶሻል ሚዲያ ላይ ነፃ መሆን አንችልም። እንደምናውቀው አንድ ሰው የግሉ አካውንት ካለው በዛ የግሉ አካውንት የሚያምንበትን ነገር መጻፍ ይችላል። ግን የምንጽፈው ነገር ላይ ሰው እንዴት እንደሚረዳው የሚለው ነገር በጣም እንድንሰጋ የሚያደርጉ ነገሮች እንዳሉ እኔ በግሌ እገነዘባለሁ። በግሌ እኔ የፈለጉትን ነገር መጻፍ አልችልም የትም ቦታ ብሆን። ኦልሬዲ ማይንዴ ሰው ደግሞ እንዲህ ቢልስ ቢቢሊስት ብሎ ነገር አለ። ይሄ ደግሞ በነፃነት ሀሳብን መግለጥ የሚለውን ነገር የሚጋፋ ነው ብዬ አስባለሁ።
እዝራ፣ ቴክኖሎጂው የጥቅሙን ያህል ሙያውን ተከትለውና አክብረው በሚሰሩ ጋዜጠኞች ላይ አሳድሯል ስለሚለው አሉታዊ ተጽዕኖ ያስረዳል። ፍጥነቱ እንዳለ ሆኖ ገልብጦ ማስተላለፍና መለጠፉ ያመጣውን ችግር ያብራራል።
በአንድ በኩል ማህበራዊ ድረገጾች ከዋናው ሚዲያ ከምንላቸው የተሻለ ተቀባይነት እንዳላቸው ሰው ሞባይሉ ላይ ያገኛቸዋል። ግን በእነሱ በኩል ደግሞ ማንም ሰው የፈለገውን ነገር በፈለገበት ቦታ ሆኖ በፈለገበት ሰዓት ስለሚጽፍ ፕሮፌሽናሊ የሚሰሩ ሰዎችን ሞራል የሚገሉበት መንገድ አለ። ምሳሌ አንድ ሰው ዜና ለምሳሌ የሚሰራው አንድ የሶሻል ሚዲያ አንድ ኢቬንት ላይ አንድ ጋዜጠኛ ቢገኝ ተመሳሳይ ነገር በሚሰሩት ሶሻል ሚዲያ ወይም አንድ ፌስቡከር አንድ ኢቬንት ላይ ሲገኝ አንዱ ከሰራው ተቀብሎ ነው የሚሰራው። ኮፒ ፔስት ነው የሚያደርገው። ቢያንስ በአንጻራዊነት ግን ፕሮፌሽናል ብለን የምንላቸው ሰዎች አንግል መምረጥ ሊድ ምናምን የሚለውን ነገር በደንብ አስበው ነው የሚሰሩት። ይሄን ግን በምታይበት ጊዜ አንደኛ ያደርገውን ኮፒ ፔስት ፖስት ነው። ኮፒ ፔስት ከዛ ፖስት። ይሄ ምን ያመጣል? ትክክለኛ ያልሆነ ኢንፎርሜሽን በአንድ ጊዜ ይደረሳል። ሰው ደግሞ ምን በግነቱ የሶሻል ሚዲያ አፕዴት ማድረግ የሚቻል ቢሆንም ግን ሰው ደግሞ ስክሪንሾት ካደረገና አንድ ሚሊየን ሰው ከደረሰ ልትመልሰው አትችልም። ይሄ ትልቅ ጉዳት አምጥቷል በሙያው ላይ። ሁለት ደግሞ ባለሙያዎቹ ራሳቸው የሶሻል ሚዲያ ሁሉም ተፈርጆ ሶሻል ሚዲያ ፌክ ኒውስ ነው ስለሚባል ሜንስትሪም ሚዲያም ላይ ያሉት ሰዎች ሶሻል ሚዲያን በደንብ አድርጋ ጠንክረዋል ያዙት። ራሱን ይችላል ቱል ነው፣ መጠቀሚያም መሆን ይችላል፣ መጉጃም መሆን ይችላል። እና ከዚህ አንጻር የዚህን አይነት ተጽዕኖ አሳድሯል በፕሮፌሽናሊዝም ጆርናሊዝም ላይ ብዬ አስባለሁ።
ከሀያ ዓመት በላይ በጋዜጠኝነት ያገለገለውና አሁን ድሬቲው በሚባለው ሚዲያ ዋና አዘጋጅ ሆኖ እየሰራ መሆኑን የገለጸልን ፍሬው አበበ ቴክኖሎጂው በተለይ በህትመት ሚዲያ ውስጥ ትልቅ ለውጥ ማምጣቱን ይገልጻል። ከህትመት ወደ ዲጂታል የተካሄደውን ሽግግር ያብራራል።
ጋዜጣ ሳስታውስ እንደሆነ መጀመሪያ ላይ በለጠፋ ነበረ። ለጠፋ ይባላል ነበረ። ጋዜጣ ኤ3 ወረቀት ይገዛና ፕሪንት የተደረጉት በመቀስ እየተቆራረሱ እየተለጠፉ ነበረ። ያ ተገጣጥሞ በኋላ ጋዜጣ ቅርጽ እንዲይዝ ተደርጎ ነው።
ዳሜው ተሰርቶ ማለት ነው።
ዳሜው ተሰርቶ ምን ተብሎ እሱን አልፈናል። ፎቶግራፍ በዳርክ ሩም አጥበን ምን ብለን እዛው ደረቀ ተብሎ ብዙ አይተናል። እሱን ጊዜያት እኔ እናንተ አይሆፓ አሳልፈናል ብዬ ተስፋ አደርጋለሁ። ከዛ ምንድን ነው የሆነው? ዲጂታል የሚባል ነገር መጣ። ካሜራ በቀጥታ በዲጂታል ካሜራ ፎቶግራፍ ማንሳት፣ ወዲያ ወደ ኮምፒውተር ማስተላለፍ ተጀመረ። በኮምፒውተር ደግሞ ራሱ ጋዜጣው በኤ3 መጀመሪያ በኤ4 ይወጣና ማተሚያ ቤት ሄዶ ወደ ኤ3 አድጎ ጋዜጣው ነው የሚወጣበት። ቴክኖሎጂ መጣ። አሁን ደግሞ ዘግየት ብሎ በጣም በሚገርም ሁኔታ እኔ እንደውም ሪፖርተር ከለቀቅኩ ቆይቻለሁ። ሪፖርተር ጋር ባልደረባ ነበርኩኝ። ከ10 ዓመት በፊት ነው የለቀቅኩት። በዛን ጊዜ ሁሉ የሚገርም ከቢሮ ሆነ የሰራውን ነገር በሙሉ ኦንላይን ለማተሚያ ቤት እናስተላልፍ ነበረ። በሙሉ ማለት መሄድም ሳያስፈልግ ማለት ነው። ከዛ በቃ እዛው ተቀብለው ደግሞ ማተሚያ ቤት ያሉት ወደ ህትመት የሚመሩበት ሁኔታ ተፈጠረ ማለት ነው። ይሄ ራሱ የቴክኖሎጂው እንቅስቃሴ የሚያሳይ ነው። በጣም እኔ ሳስበው በጣም የሚገርመኝ ነው። ያው ስላለፍኩበት እድገቱን በጣም የሚያስደንቀኝ ነው። ኢትዮጵያ ውስጥ ማለት ሌሎችም አሁን በስልክም ብትወስድ በኢንተርኔት አሁን የትኛውም የሀገሪቱ ጫፍ ብትሄድ ደስ የሚለ ኢንተርኔት ከሞላ ጎደል አለ። በተለይ ደግሞ ስልክ አለ። ስልክ የሌለበት ቦታ የለም። ስለዚህ የፈለግከውን ዜና የምትሰራቸውን ነገሮች ወዲያው የማስተላለፍ ወዲያው ለመንግስትም ለቢሮ የማድረስ ለአድማጭ ተመልካች ለአንባቢ የማድረስ እድሉ ስላለ ለሚዲያው በጣም ትልቅ አጋጅ የሆነው
ሁሉም ነገር ያለ አሉታዊ ነገር አይመጣም። ጥቅምና ጉዳት አብረው የሚሄዱ ነገሮች ናቸው የሚለው ፍሬው ይህ በኢትዮጵያ ብቻ የመጣ ሳይሆን ዓለም አቀፍ ተግዳሮት ነው ይላል። እስከነ ችግሮቹ ለሙያው የመጣው ለውጥ ተነግሮ የሚያልቅ አይደለም ሲልም ይከራከራል።
አሁን እኮ ተጽዋለ በቀላሉ በጉግል ሰርች አድርገህ ዜናዎችን የምታገኝበት የሆነ ዜና ሰርተህ ባክግራውንድ ስለዚህ በቀላሉ ታገኝበት ኢቨን አዳዲስ መረጃዎችንም የምታገኝበት እና ተጨማሪ ነገሮችን ጨማምረህ በቀላሉ የምትሰራበት እድል ተፈጥሯል። እና ቀላል አይደለም ማለት ጋዜጠኛውንም ስፋት ካም በከፍተኛ ደረጃ አቃሏል ማለት ይቻላል። ያው አደጋውን በተመለከተ እንግዲህ ቴክኖሎጂው በራሱ ለቁጥጥር ማመቺ ባለመሆኑ ምክንያት እና እንደገና ፈጠሮች እንደፈለጉ መረጃ ያሰራጩ እድል ከመስጠቱ አኳያ ራሱ ደግሞ ክፍተቶች አሉት። ይህ የታወቀ ነው እና በዚህ ረገድ ብዙ አንዳንዳቸው እንደሚኖሩ ያው ይታወቃል። በኢትዮጵያም ብዙ ችግሮች ተከስተዋል። ሰዎች ሁሉ ለምሳሌ እንደዚህ ነው የሚሉ የተሳሳቱ መረጃዎች በመሰራጨታቸው ምክንያት ሰዎች የሞቱበት ሁኔታ ሁሉ በኢትዮጵያ አጋጥሟል ማለት ይቻላል።
በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋይ በጋዜጠኝነት ለ12 ዓመታት መስራቱን ይገልጻል።
ለምሳሌ ድሮ 3 ዓመታት አሁን ከ10 ዓመት በፊት እኛ እንጠቀምበት የነበረው ሲስተም አናሎግ በመሆኑ አንድ ዜና ከዜናነት አልፎ ታሪክ የሚዘግብ እንድንመስል ያደርገን ነበር። በጣም ይዘገያል። ቴክኖሎጂው የምንላላክበት መንገድ የምንሰራበት መንገድ በጣም አናሎግ በመሆኑ ዜናውን ወደ ታሪክነት እንዲቀየር ያደረገ ነበርና እውነቱ ከተካሄደ ከሁለት ቀን ከሶስት ቀን በኋላ ነው የሚደርስ በቴክኖሎጂ አለመኖር ምክንያት። አሁን የማህበራዊ ሚዲያ እና ሌሎች እዚህ ጋር ተያይዞ የመጡ ቴክኖሎጂ ሲመጡ ግን ስራውን አቅሎታል። ጋዜጠኛው በየትኛውም ቦታ ከየትኛውም አካባቢ ያያቸውን መረጃዎች በቀላሉ ወደ ሚዲያ አቅርቦ ለኦዲየንሱ መድረስ የሚያስችል ሁኔታ ፈጥሯል።
በቀደመው ጊዜ የዜና ወጃ ሰዓቶች የተወሰኑ ብቻ መሆናቸውን ያስታወሰው ሰለሞን አሁን ያን መጠበቅ አያስፈልግም ይላል።
የዜና ወጃ ሰዓቶቹም የነበሩት ዜና ባለመድረሱ ነው። ወይ 7 ሰዓት ነው ወይ 2 ሰዓት ነው ዜና የሚኖረው። አሁን ግን ቴክኖሎጂ ስለመጣ ኢሚዲየትሊ መረጃውን ማህበራዊ ሚዲያ ተለቀቁት ይችላል። የግድ 7 ሰዓት ዜና ላይ ተጠበቅብኝ ይችላል ማለት ነው። እና የጋዜጠኝነትን ስራ አቅልሏል ማለት ነው። ያያቸውን መረጃውን በቀላሉ ወደ ኦዲየንሱ ለማድረስ ለምሳሌ ጋዜጠኛው ከቤቱ ወደ መስሪያ ቤት ሲሄድ የሚያያቸውን ነገሮች በቀላሉ ፖስት አድርጎ መረጃውን ሊሰጥ ይችላል ማለት ነው። እና የጋዜጠኝነትን ስራ በማቅለል ረገድ በጣም ብዙ ጠቀሜታዎች አሉት።
የዚያኑ ያክልም ቴክኖሎጂው የራሱን ፈተናዎች ይዞ መጥቷል ይላል ሶሎሞን። ከፈተናዎቹ መካከል አንዳንዶቹን ችግሮች ይጠቅሳቸዋል።
ወደ ችግሮቹ ስንመጣ የመጀመሪያው ነገር የመረጃ መብዛት፣ መረጃው በጣም ብዙ ነው። ኦዲየንሱ የትኛውን መምረጥ እንደሚችል ይቸገራል። ከዛ ጋር ተያይዞ ደግሞ ለምሳሌ የተሳሳቱ መረጃዎች ይመጣሉ። ፌክ ኒውስ በጣም የበዛ ነው። አሁን የቴክኖሎጂ አንደኛው ችግሩ የፌክ ኒውስ መብዛት ነው። እና ሁለተኛው አሁን በጣም እያየን ያለነው የዲፕ ፌክ ነገር እውነታውንና ሐሰተኛ መረጃውን ለመለየት ሲያስቸግር ድረስ በጣም አስቸጋሪ አድርጎታል። የዲፕ ፌክ የአንድን መሪ ንግግር በትክክል አስመስሎ መናገር፣ ያ ደግሞ የሚያመጣውን ጣጣ የምናውቀው ነው የሚሆነው። እና እነዚህ የሐሰት መረጃዎች መብዛት፣ የመረጃ ምንጮቹ አለመታወቅ፣ ተጠያቂነት አለመኖርም ያመጣል። ቴክኖሎጂዎቹ ማንን እንደሚያሰራጨው ያን መረጃ ከየት እንዳገኘው ለማወቅም የሚያሰራጨውን አካልም ለመቆጣጠርም የሚያስቸግር ሁኔታ ነው ያለው ማለት ነው።
የኢትዮጵያ ቴሌቪዥንን ጨምሮ ብዙዎቹ የኢትዮጵያ መገናኛ ብዙሀን ቢያንስ በአቀራረብ ይዘታቸው ድሮ ከሚታወቁበት የተለየ መልክ ለመያዛቸው ቴክኖሎጂው የተጫወተው ሚና መኖሩን ያሳያል። የቴሌቪዥን ጣቢያ የዜና ክፍል ምክትል አዘጋጅ ሰለሞን ይህን ያስረዳል።
ቴክኖሎጂ ያገዘን ነገር ለምሳሌ ተወሰኑ ዓመታት በፊት ቢሮዎችን ለምሳሌ በኢኮኖሚ ጉዳይ ላይ አሜሪካን ሀገር አንድ የኢኮኖሚ ባለሙያ የምጣኔ ሀብት ባለሙያ ማስገባት ብንፈልግ ቴክኖሎጂው ስለሌለ እንግዳ ማስገባት አንችልም። አሁን ግን የትም ቦታ ከጃፓን የሚሆን አሜሪካን በቴክኖሎጂውን ተጠቅመን ለምሳሌ በዋትሳፕ ሊሆን ይችላል፣ ሌሎች አማራጮች አሉ፣ ዙም ሊሆን ይችላል፣ ሌሎች አማራጮችን ተጠቅመን የትኛውም ቦታ ላይ ያሉት ባለሙያዎችን ማስገባት እንችላለን በቀላሉ ማለት ነው። ስለዚህ ድሮ አንድ እንግዳ ወደ ስቱዲዮ እንዲመጣ እንጋብዘው ነበር። አሁን ግን እኛ ራሳችን ወደ እሱ እንሄዳለን በቀጥታ ቴክኖሎጂውን ተጠቅመን ባለሙያ ትንታኔ እናገኛለን። የምንፈልጋቸውን እንግዶች ኢንተርቪው የሚደረጉ ሰዎችን በቀላሉ እንድናገኛቸው አስችሎናል ማለት ነው። ሌላም ከቴሌቪዥን ጋር ተያይዞ የተለያየ ቦታ ዋሽንግተን ዲሲ፣ ከካይሮ፣ ከኬፕ ታውን ብለን ሰዎቹን ያሉበት ቦታ ሆኖ መረጃ እንዲሰጡና ስክሪኑን ቢዝም ቢሆን በጣም አግዞናል ማለት ነው።
ምን ያህልስ ፈታኝ አድርጎታል? በየጊዜው ቶሎ የሚለዋወጠው ወይም ደግሞ ምን ያህል ቀላል አድርጎታል?
ላይ ከመጣ በኋላ እንግዲህ ጋዜጠኛው በቀላሉ የፈለገውን መረጃ እንዲያገኝ ትልቅ እድል ሰጥቷል። በቀላሉ የፈለከውን አይነት መረጃ ማግኘት ትችላለህ። እንደ ድሮው የተወሰኑ ውስን የሆኑ ምንጮች ብቻ ሳይሆን የሚኖረው ብዙ አማራጮች እንዲኖረው ከትርጉም ስራዎች ጋር ተገናኝቶ ለምሳሌ የውጭ ዜና ለመተርጎም የሚፈልጉ ካሉ ከዛ ጋር ተያያዥነት ያላቸውን ጉዳዮችም አቅልሏቸዋል። ቴክኖሎጂው የምንጠቀማቸው ቴክኖሎጂዎች አዳዲስ የተለያዩ ቴክኖሎጂዎች አሉ የምንጠቀማቸው ለዜና ማሰራጫነት እና መረጃዎችን ለማግኘት የምንጠቀምባቸው መረጃዎች። ነገር ግን የእነሱ በላይ በላይ እየበዛ መምጣት እንትን ውስጥ የግራ መጋባት ውስጥ የሚያስገባ ነው። አንድ ቴክኖሎጂ በአንድ ላይ እየፈጠነ በመጣ ቁጥር ትንሽ የአንደኛውን ይዘን በአግባቡ ሳንጠቀምበት አንደኛው መምጣቱ ግራ መጋባት ውስጥ እና የተወሰነ እንትን ውስጥ ያስገባል፣ ኮንፊዥን ውስጥ ያስገባል። ከዛ ውጭ ግን ስራዎችን በማቅለል ስራዎችን ከዝግጅት ጀምሮ እስከ አየር ላይ እስከማል እስከ ስርጭት ድረስ ስራውን በማቀላጠፍ የማይተካ ሚና ነው ያላቸው።
እንደ አውሮፓ አቆጣጠር በ2000ዎቹ መጀመሪያ ላይ በኢትዮጵያ ከ1% በታች እንደነበር የተነገረለት የኢንተርኔት ተጠቃሚዎች ቁጥር ባለፈው አመት ማለትም የአውሮፓ አቆጣጠር በ2023 ወደ 22.3% ከፍ ማለቱን የሞባይል ስልኮች ተደራሽነት 45% መድረሱንና እንዲሁም የማህበራዊ ሚዲያ ተጠቃሚዎች ቁጥር 9.1 ሚሊዮን መድረሱን ከዓለም ባንክና ዳታ ሪፖርታል ከመሳሰሉት ዓለም አቀፍ ተቋማት የተገኙት መረጃዎች ያመለክታሉ። የግሎባል ሚዲያ ኢንዴክስ ባወጣው የፕሬስ ነጻነት ደረጃ ኢትዮጵያ ባለፈው 2023 ዓመት 114ኛ ደረጃ የተሰጣት መሆኑን ተገልጿል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ በኢትዮጵያ የጋዜጠኝነትና ሚዲያዎች ስራ ሂደት ላይ ዲጂታል ቴክኖሎጂ እያሳደረ ያለውን ተጽዕኖ የተመለከተውን ዘገባ ነው ተከታትለን የተመለስነው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያደረስን ያለነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
ቪኦኤ አማሪክ የፌስቡክ እንዲሁም ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁን ማጋሩን። ተከታዩ መሰናዳችን ደግሞ በወጣቶች ዘንድ እየጀመረ የመጣውን ራስን የማጥፋት ችግርን ይመለከታል።
ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው አመት ብቻ ወደ 50,000 የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 አመት ባሉ ወጣቶች ዘንድ ደግሞ 62% የጨመረ ሲሆን በዛ እድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤ መሆኑም ተመልክቷል።
ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችንም ያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸው የሚያጠፉ ኢትዮጵያውያን አሜሪካውያን ወጣቶች ቁጥርም እየጨመረ መሄዱን ባለሙያዎች ይናገራሉ። እናም ለዚህ ምክንያቱ ምንድን ነው? ችግሩ እንዴት መፍታት ይቻላል በሚለው ላይ ለመወያየት ሁለት እንግዶችን እዚህ አሜሪካ ድምጽ ስቱዲዮ ጋብዘሽ አወያይተሻል። ስመኝሽ
ትክክል ነህ አስማማው። የመጀመሪያው እንግዳ ዶክተር ሊሊ ሙሉጌታ ትባላለች። በሙያዋ ፔዲያትሪክ ፋርማኮሎጂስት ስትሆን በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ ወይም FDA በሚባለው ውስጥ አገለግላለች። የሁለት ልጆችም እናት ናት። ሁለተኛው እንግዳዬ ደግሞ ወጣት ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያና አፍሪካን ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች ነው።
ስለዚህ ወጣቶች የአእምሮ ጤና ራስን የማጥፋት ችግር ዙሪያ ከነዚህ እንግዶች ጋር ያደረግሽውን ቆይታ ተከታትለን እንመለስ።
ዶክተር ሊሊ ካንቺ ልጀምርና ራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት ባስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው?
አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው። ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ። በኮሚኒቲያችንም በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውተው የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መተው ደግሞ ቤት ውስጥ ነው so ለሰው ልጅ ጥሩ mental health እንዲኖረው ፀሐይ which exposure አስፈልጋል ሱሱ over time በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ mental health ላይ ብዙ ኢምፓክት አለው ሌላው ደግሞ እነዚህ ልጆች በእኛ community የሚወለዱት ከኢትዮጵያ ከመጣን ኢሚግራንት ነው እና የኛ አስተዳደግ አስተሳሰብ እኛ ባደግንበት ነው እንጂ necessarily ለዚህ environment ጥሩ ነገር ላይሆን ይችላል ጥሩም የሚያመጣው አለ adjustment መደረግ ያለበት ነገር አለ ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው የኛ ልጆች ፈለግን ማልፈለግን ለዚህ ሀገር ጥቁር ልጆች ናቸው ዘረኝነት ትምህርት ቤት ውስጥ ልጆቹ mental health issue እንዳላቸው identify ሲደረጉ ትክክለኛውን care ያገኛሉ ወይ so the healthcare ውስጥም ያለው ዘረኝነት consider መደረግ አለበት so ብዙ ፋክተር አለው ይሄንን ከታያጅ ማስቀጣሉ
እንግዲህ ዶክተር ሊሊ ያነሳቻቸው ከጭንቀት ከአመጋገብ ካስተዳደግ ከዘረኝነት ጋር የተያዙ ችግሮች አሉ ማቴዎስ አንተ በቀጥታ ከወጣቶች ጋር ነው የምትሰራው በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ ከዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚደረጓቸው ችግሮች ምንድናቸው?
ብዙ ምክንያቶች አሉ። ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያቆን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሃይ ነው። ልጆቹ ደግሞ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ። በተመት በጣም ጎበዝ ናቸው ቲፒካሊ ሁሉ አይደለም ግን ማጆሪቲ ተማሪዎች ከኢትዮጵያ ወላጆች እምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው that means በቤታቸው መስፈር ተቀባይነት አላቸው ማለት ነው ውጭ ደግሞ ሌላ ዓለም ነው ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖር ይችላል ሶ ይሄን ሁለት በእነዚህ ሁለት መስፈርት ውስጥ አክሰፕታብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር አፍኖት ይቆያሉ ማለት ነው አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል
ስለዚህ በወላጆችና በልጆች መካከል ያለው ሰፊ ልዩነት አስተዳደግ የጀነሬሽን ሊሆን ይችላል ሰፊ ልዩነት ለዚህ አስተዋጽኦ ያደርጋል ቀድም ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽና ማህበራዊ ሚዲያ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት ያደረሰ መሆኑን ነው የሚያመለክቱትና የልጆችና ወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው እንዴት ነው ተጽዕኖ የሚያሳድርባቸው
ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው ሶ ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶ ሶሻል ሚዲያ ብዙ ኮሙኒኬሽን ስኪላቸውን እየቀነሰባቸው ነው ሶ ትንሽ ችግር አለመግባባት ሲኖር easily you resolve የማረክ ችሎታቸው የደከመ ነው ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደታች የሚያረክ ኮሜንት ምናልባት ሶሻል ሚዲያ ላይ ሊደረግ ይችላል ያንን resolve የማረክ ችሎታቸው የደከመ ነው ምክንያቱም ከሰው ጋር ግንኙነት ያላቸው ተን በጣም reduced ስለሆነ
ይነጥራቸዋል ከመሐበረሰብ
አዎ ከመሐበረሰብ ስለሚነጥራቸው ችግርን handle የማረክ situation ይሄ generation ችሎታቸው እንደበፊት አይደለም ችግር እንዳኖራቸው ነው እናሳደጋቸው እኛ ስተት እንዳያረጉ ፕሬሸር እንዳኖራቸው ፕሪቨንት እናረጋቸውና አንድ ፕሬሸር ሲኖራቸው ክራምብል ያረጋሉ በጣም ከባድ ይሆንባቸዋል ሶ እሱን ሚኒማይዝ ማድረግ በተለይ ተናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያረግ እስከ 11 እስከ 12 አመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያረገው እስከዛ ያለውን ጊዜ በሚቻል መንገድ electronics እና social media minimize መደረግ አለባቸው ኖርማል development እንዲኖር የብሬናቸው
ከችግር አንጻር ነው ሰው የህይወትን ትምህርት ተምሮ የሚወጣው። ሰው ይቅር ማለትን የሚለምደው ወይ ይቅር ማለት የሚችለው ከተጎዳ በኋላ ነው እንጂ መቼም ያልተጎዳ ሰው ይቅር ባይነት ምን ማለት እንደሆነ ሊረዳ አይችልም። እና ችግር የሚባለው ነገር ከክላስሩም አንጻር ከሶሻል ላይፉም አንጻር ክምል የተወገደ ነገር ነው። ትንሽ የሚያስተናክል ነገር ሲያጋጥማቸው ልጆቹ ሃንድል የማረጋጋማቸው በጣም በጣም ትንሽ ነው። በዛ ላይ የሚያልፍ አይመስላቸውም አንዳንድ ችግር። በቃ ይሄ ነገር ይሄውን ካለቀ በቃ ህይወት ይጠቅላላ ተበላሽ ብሎ ይደመድማሉ። አንድ መልስ ያለው ነገር አይደለም ግን ሶሻል ሚዲያ በጣም ትልቅ እንግዲህ የሆነ ምክንያት ሊሆን የሚችለው ሶሻል ሚዲያ ነው። በዛው ውስጥ ደግሞ ብዙ ሌየሮች አሉ።
እንግዲህ የተነጋገርንበት ያለ ነው ራስን እስከማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግርና ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል ያሉበትን ሁኔታ?
አያውቋቸውም ብዙ ጊዜ። ለምን መሰለሽ? በሁለቱም መስፈርት አክሰፕታብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሰፕታብል መሆን ይፈልጋሉ፣ ውጭም። ሶ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። ሶ እሱ ትልቅ ችግር ነው። ቢካዝ ከጊዜ ወደ ጊዜ እየባሰ ዲስተንሱ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። ልጆች አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። ሁለተኛ ደግሞ የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለ መስማማት። ለምሳሌ ይሄን ነገር ብዙ ጊዜ አይሁት ነው እናትና አባት አለ ይሄ አለ መስማማት ማንንም ትዳር ውስጥ ያለ ይመስለኛል። ግን ስምምነት ከሌለ እንኳን ከልጅ ፊት መስተዳደር ወይ መጫጫ አይመስልሽም ልጅ የሚሰማ ግን ይሰማሉ። የሆነች አንድ ተማሪ ቁጭ ብላ የሆነ ነገር ይያወራው ያው ልጆቹ ጋር ትንሽ ቀላለዳለው እና አለቀሰች። ዝም ብላ አረብድ ብሎ አለቀሰችና ምንድን ነው ችግሩ? ምን ያልኩት ነገር አለ ወይ ቀለድኩት ቀልድ? ከዛ ምን አለችኝ? She doesn't remember the last time her parents spoke in the same house. And apartment ውስጥ ሆኖ ሲያወሩ አይቻቸው ትዝ አይለኝም አለችኝና በጣም ጭንቅላቷ ላይ ወጥቶ ነው እንግዲህ ብሬክዳውን ያደረገችው። አሁን እንደዚህ አይነት ሲቹዌሽን እንደዚህ አይነት ኮንቴክስት በጣም ለልጅ ጉዳት
ወላጆቹ እሷ ላይ ያሳደረ ያለውን ተጽዕኖ እያሳደረ
አዎ ላይ ጫጫው ይችላሉ። ግን ዳይናሚኩ ራሱ ልጆቹ ላይ በቃ መጥፎ ሐሳብ ያድርባቸዋል ማለት ነው። ስለዚህ እንደ ወላጅ ልጅ ጋር ያለው ግንኙነትና እርስ በርስ ያለው ግንኙነት ኮምፕሊትሊ ሰፕሬት መሆን አለበትና በደንብ ዲፋይንድ መሆን አለበት። አለ መስማማት ሲኖር ልጅ ፊት መጮህ፣ ልጅ ፊት መነጋገር፣ ልጆቹም ሳይድ ይዛሉ። ሌሎችም ነገሮች አሉ ግን አይ ቲንክ ሜጀር ሁለቶቹ እንደዚህ ይመስሉኛል። አዎ አዎ
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅና የአእምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአእምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው? ሊያስተውሏቸው የሚገቧቸው ምልክቶች አሉ?
ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ፣ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል፣ ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን። ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኢንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦሬዲ ብዙ ዳሜጅ ደርሷል ማለት ነው። ከስትረስ ሆነ ከዳይት ሆነ ከኢንቫይሮንመንት ሆነ ሶ ከዛ በፊት ለመያዝ ዋና ጥረት በተለይ ትናንሽ ልጆች ያላቸው ሰዎች I think ትልቁ ቼንጅ አይዩት ምክንያቱም ይሄ ባበሻ ኮሚኒቲ አገን ስፔሲፊክ ይሆን አይደለም ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው and trend ነው ስለዚህ ትልቁ ቼንጅ ዳይታችንና environmentታችን ነው ሶ እነሱንም ሰንም አከታቶ ነው broader view ያስፈልጋል ፋይኒንግ
ሰፋርኮ ማለት
ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ጊዜ መውሰድ ያለባቸው እርምጃ ምንድነው? ራስን ማጥፋት ደረጃ ከመድረሱ በፊት
እንደዚህ አይነት ፓተርን ካዩ መጀመሪያ ያው እርስ ማነጋገር ነው። ለውጥ ውስጥ ልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሪሽናቸው ሰው የልጅ ዶክተሮች ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል አንዳንዴ መድኃኒት ሊያስፈልግ ይችላል በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል ግን መድኃኒት ብቻውን አይሰራም መድኃኒት ከቴራፒ ጋር ከዛ ኢንቫይሮንመንቱንም ደግሞ ያለውን መቀየር አለበት ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ የማግለል አው ያብሳል አይሰራም አያስፈልግም እና የሚሰራላቸው ልጆች ይኖራሉ የማይሰራላቸው ልጆች ይኖራሉ ግን እስካል ተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም
ማቴዎስ
አይ ቲንክ ለወላጆች ቢ ፕሬዘንት ነው ከልጆቻችሁ ጋር ግዜ ያሳልፉ ልጆቻችሁ እነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያል የሚያዩን ነገር ደግሞ ይውጣል ያ ደግሞ ፍሬ ይፈራል ቆየ ሲመጣ ማለት ነውና ከልጆች ጋር ያላችሁን ግንኙነት በኮሙኒኬሽንም አንጻር በፕሬዘንስም አንጻር ማስፋት ይገባል አይ ቲንክ ልጆቹ የሚያምኑት የሚተማመኑበት ወላጅስ ካላቸው ድረስ የሚደብቁበትም እንትን ይጥባል ማለት ነው ሁሉንም ነገር ኮሙኒኬት ማድረግ ይጀምራሉ አስጊ ደረጃ ከመድረሱን በፊት አድረስ መደረግ ይቻላል ማለት ነው
ዛሬ እንግዲህ በወጣቶች አይምሮ ጤና ችግርና ራስ እስከማጥፋት የሚያደርሱ ጉዳዮች ላይ የተነጋገር ነው ችግሩ ከምን ይመነጫል ምን ማድረግ ይቻላል የሚሉ ሐሳቦችን አንስተናል ዶክተር ሊሊ ሙልጌታ የፔዲያትሪክ ፋርማኮሎጂስት ባለሙያ እንዲሁም ደግሞ በአሜሪካ የፌደራል መድኃኒት ቁጥጥር አስተዳደር ባለሙያ ነው ማቴዎስ መስፍን የማህበረሰብ ጥናት ባለሙያ እንዲሁም ደግሞ የአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም መስራችና ዋና ስራ አስኪያጅ በዩናይትድ ስቴትስ ለሚኖሩ ኢትዮጵያዊ አሜሪካዊ ወጣቶች የማማከርና የመሳሰሉትን አገልግሎቶች የሚሰጥ ተቋም ነው። ሁለታችሁም በአሜሪካ ስቱዲዮ ተገኝታችሁ ይሄን ቃለ መጠይቅ ስላደረጋችሁ በጣም ነው ማመሰግነው።
እኛም እናመሰግናለን። Thank you so much.
ወጣቶች ያምሮ ጤናና ራስን ማጥፋት ችግር ዙሪያ የተደረገው ውይይት ነው አድማጮቻችን ተከታታላችሁ የተመለስነው ወደ ሌሎች መስናዶችን ከመላፋችን በፊት ግን ስመኝሽ ትንሽ በሙዚቃዎች ራስ ማድረግ ያለብን አይመስልሽም?
ልክ ብለሃል አስማማው። ስለዚህ የመሳይ ተፈራን ሌላ አዲስ የወጣ ሙዚቃን ጋብዛቸው የልቤን ይሰኛል። መስታወት ከሙዚቃው በኋላ ይመለሳል።
ዜማ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ከተዩ ዘገባ እንላለን።
ይቻላል። ከከተዩ ዝግጅት ደግሞ ምርጥ የአፍሪካ ባንክ ባለሙያ ተብሎ የተሰለሙ አንድ ኢትዮጵያዊ ያስተዋውቀናል።
ኢትዮጵያዊው አቶ አድማስ ይልማ ታደሰ ናቸው። የአፍሪካ ምርጥ የባንክ ባለሙያ ተብሎ በአፍሪካ ልማት ባንክ አመታዊ ጉባኤ ላይ የተሰለሙት።
መቀመጫውን ሞሪሸስ እና ብሩንዲ ያደረገው የፓን አፍሪካ ባንክ ፕሬዝዳንት የሆኑት አቶ አድማስ ይልማ ታደሰ ለባንኩ ድጋፍ በሰሩት ስራ መሸለማቸውን ነው እንግዲህ ካንተ ጋር ባደረጋችሁት ቆይታ ይነገሩ። እንሽልማትም በአምስት አመት ጊዜ ውስጥ ለሁለተኛ ጊዜ ማግኘታቸውን የገለጹልን አስማማው እንግዲህ በሁለታችሁ መካከል ወዳደረጋችሁት ቆይታ እንለፍና ሙሉን ከዛ እንስማ።
በኬንያ ናይሮቢ ከግንቦት 19 እስከ 23 2016 ዓመተ ምህረት በተካሄደው የአፍሪካ ልማት ባንክ አመታዊ ጉባኤ ኢትዮጵያዊው አቶ አድማስ ይልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብሎ ተሸልመዋል። መቀመጫውን ሞሪሸስ እና ብሩንዲ ያደረገው የፓን አፍሪካን ባንክ ፕሬዝዳንት የሆኑት አቶ አድማስ ይልማ ከአሜሪካ ድምጽ ጋር በነበራቸው ቆይታም ስለ ሽልማቱ የተሰማቸውን አጋርተውናል።
በጣም ጥሩ የሆነ ፕሮግራም እያመጡ የሚካሄደው አፍሪካን ባንክ ዌብስ ይባላል። ጃጆች አሉት፣ ፓነል ኦፍ ጃጆች ከተለያየ ሴክተር ከተለያየ ሀገር አሉ እና 18ኛ አመቱ ነው ይሄ አፍሪካን ባንክ ዌብስ ፕሮግራም ነው። ያው በጣም የታወቀ milestone every year mikahedo inna badata mi no ne indegena african banker of the year tabiye recognize yetedarakut expect uzalarakut naber because 2019 lai am stanet befit the same award agincha naber na hulet gize bezi bamstanatu spasramatu spekallaru ken award aralem na kazra befit demo you know african business leader of the year agincha naber kaza bank yerasu bank of the year tabulo awarded hono na mediation tabat bashu 2020 lai yetelayu award bach indelenya honan yesarraron sira tigbarachin bulu taito batam turu celebrated honan allo over the years and I'm going to expect that arakutun gena andan bisedo mo የአንድ ድርጅት የአንድ ሰው ኤፈርት እና ተግባር ሲታይ አንዳንድ ጊዜ ደጋግሞ ይመጣል።
የ55 ዓመት ጎልማሳ የሆኑት አቶ አድማሱ ይልማ ትውልዳቸው አዲስ አበባ ነው። አባታቸው የውጭ ጉዳይ ሚኒስቴር ዲፕሎማት ስለነበሩም አሜሪካን ጨምሮ በተለያዩ ሀገራት ትምህርታቸውን የመከታተል እድል እንዳገኙም ይናገራሉ። ይህም አሁን ለመሸለም የበቁበትን ከባንክ ሙያ ጋር የተያዘ ትምህርታቸውን እንዲከታተሉ አጋጣሚውን እንደፈጠረላቸው ይገልጻሉ። ከዚህ በፊት በአሜሪካና በፈረንሳይ በሚገኙ ባንኮች መስራታቸውን የሚናገሩት አቶ አድማሱ ለሽልማት ያበቃቸው ግን አሁን የሚመሩትን የፓን አፍሪካን ባንክን ውጤታማ ማድረግ በመቻላቸው መሆኑን ይናገራሉ።
አነስተኛ ባንክ ነበር መጀመሪያ ሲጀመር የዛሬ 12 ዓመት በፊት። አሴት ቤሱ 1 ቢሊዮን ዶላር ብቻ ነበር። ከዛ 10 ቢሊዮን ገባለን እና 10 እጥፍ አሳደግ ነው over this period of time. እና በጣም ጥሩ የሆነ ውጤት አሳይተናል over the years. ሸርሆልደር ቤሱ በጣም ተስፋፋልም። እኛ ስንጀምር ከማኔጅመንት ቲሜ ጋር ሆነን አብረን ስንጀምረው ይህን ጉዞ ወደ 19 ሸርሆልደሮች ነበሩ። አብዛኞቹ መንግስት የመንግስት ድርጅቶች ነበሩ፣ የመንግስት ሚኒስትሪ ኦፍ ፋይናንስ ማለት። እና ከዛ በኋላ ካፒታል ስትራክቸሩም ሪፎርም አድርገን የተለያየ ሴግመንቶች ፈጥረን አዳዲስ ሸርሆልደሮች አትራክታርጋን 45 ሼርሆልደር ነው አሁን ያለን። እና ሁለተኛው ዙር ያገኘነው ኤክስፓንሽን እና ኢኖቬሽን ከኢንስቲቱሽናል ግሩፕ አኳያ ሆኖ ነው እና ይሄ ነው ባጭሩ።
ምናልባት ከሽልማቱ ተነስተን ሌላ ኢትዮጵያውያን በዚህ በኩል የተሸለሙ ያሉ አይመስለኝም እስካሁን ባለው ባየሁት እርስዎን ይመስለኛል ያገኘኝና፣ በኢትዮጵያ ባንክ ዘርፍ ላይ ተወዳዳሪነቱን አሳድጎ ለእንደዚህ አይነት ሽልማት የሚያበቃ ነው ወይ? የሶ ሽልማት ምን ያክል ያነሳሳቸዋል ብሎ ያስባሉ?
የኛ ባንኪንግ ሴክተር በአጭር ጊዜ ውስጥ በጣም ኢቮልቭ እያደረገ መጥቷል። ባንኪንግ ሴክተራችን ለረጅም ጊዜ ዝግ የነበረ ሴክተር ነው። ለኢንተርናሽናል ፓርቲሲፔሽን ክፍት አይደለም። ያው ቀስ እያለ እየተከፈተ ነው። ፕላኑ ወጥቷል። ዝግጅቱ እየተንቀሳቀሰ ነው ያሉ፣ ግን ያው ጊዜ ጉዳይ ነው። ድሮ በንጉሱ ጊዜ ፕራይቬት ባንኮች ነበሩ። ያው መነሻችን ያን በዛን ጊዜ እኮ አገሩ በጣም ጥሩ መስመር ይዞ ነበር፣ ፊስ በፋይናንሽል ሴክተሩ አኳያ። በኋላ ኦፍኮርስ ሬቮሉሽኑ መጣ፣ ናሽናላይዜሽን ተፈጠረ። አሁን ባለው ሁኔታ ግን ጥሩ መስመር ላይ ነው ያለ ነው። ጥሩ ባንኮች አሉ። አሁን በጣም አክቲቭ ነን፣ ኢትዮጵያ ውስጥ እንሰራለን። እኔ ባንክ መጀመሪያ ፖሊሲ ለውጡ ሲመጣና አገሩ ሲከፈት የግል ባንኮች ከኢንተርናሽናል ባንኮች ጋር መስራት ይችላሉ ሲባል እኛ ነን መጀመሪያ የገባ ነው እና ዳሽን ባንክ ጋር፣ አዋሽ ባንክ ጋር፣ አቢሲኒያ ባንክ ጋር፣ ህብረት ባንክ ጋር፣ ኮኦፐሬቲቭ ባንክ ኦሮሚያ ጋር፣ የተለያዩ ባንኮች ጋር ቆይተናል ስንሰራ እና ምንም ከባድ አልነበረም ለኛ ለመግባት። ቢኮዝ ያው ጥሩ ጥሩ ኢትዮጵያውያንም ባንክ ውስጥ አገርንም በደንብ የሚያውቁት ሴክተርም የሚያውቁት እና ጀምረናል ስራ እና ቀረብ ብለን አይተናቸዋል። በጣም ጥሩ ጠንካራ ሆኑ የግል ባንኮች አሉ። ቴክኖሎጂው፣ ኮር ባንኪንግ ሲስተም፣ ብዙ ፕራክቲሳቸው፣ ሲስተማቸው ጥሩ ሆኖ ያገኘናቸው ባንኮች አሉ እና የጠቀስኳቸው ባንኮች አሉ። በተለይ አዋሽና ዳሽን ባንክ በጣም ጥሩ ክብር ያላቸው ባንኮች ናቸው። ሌሎችም በጣም እየመጡ ናቸው። አቢሲኒያ እና ህብረት እና ኮኦፐሬቲቭ ባንክ ቲር ዋን ባንክስ የሚባሉ አሉ። ጥሩ መስመር ይዞ አሉት እና የጊዜ ጉዳይ ነው። ቀስ እያለ ያው ሬጉሌሽኑም የሀገሩን ፖሊሲ በጣም ሞደርናይዝ እየተደረገ መጥቷል።
እርሳቸው የሚመሩት የፓን አፍሪካን ባንክ በአሁኑ ወቅት የሚሰራባቸው ሀገራት 25 መድረሳቸው የሚናገሩት አቶ አድማሱ በኢትዮጵያም ያላቸውን ተሳትፎ በማሳደግ የባንክ ዘርፍን ለውጭ ባንኮች ክፍት መሆኑን ተከትሎ የሚኖሩ እድሎችን ለመጠቀም ያላቸውን ተሳትፎ እያሳደጉ ስለመሆናቸው ይናገራሉ።
አዎ፣ እኛ አሁን ኢትዮጵያ ውስጥ በጣም አድገናል፣ አክቲቭ ናል። እኛ ባንክ ጂዲፒ ኢትዮጵያ ውስጥ ማንዴት አለን፣ እየሰራ ያለ ነው። በአመት ኦልሞስት እስከ 1 ቢሊዮን ዶላር እናስገባለን ኢትዮጵያ ውስጥ በንግድ አኳያ፣ ትሬድ ፋይናንስ የሚባለው በባንኪንግ ሲስተሙ ላይ በየርስ ባለፈው 5-10 አመት ውስጥ የተለያዩ ፕሮጀክቶችን ፋይናንስ አድርገናል። ሲሚንቶ ፋብሪካ፣ ስቲል ፋብሪካ፣ የሆቴሎች የተለያዩ ድርጅቶች ሪል ስቴቶችን ፋይናንስ አድርገናል። ስለዚህ አልሬዲ ኢትዮጵያ ውስጥ አክቲቭ ናት። እኛ ኢትዮጵያ ሜቢ ከሀያ ሀገር ውስጥ ቶፕ 2 ቶፕ 3 ውስጥ ሊሆን ይችላል። በጣም አክቲቭ ነው ባንኩ እና ጥሩ ሰርተናል። ኢትዮጵያ ውስጥ ባለፈው 5 ዓመት ውስጥ በጣም ሀይለኛ የሆነ እንቅስቃሴ ያለን ሀገሩ ላይ እና ሰክሰስፉል የሆነ ኦፕሬሽን ያለን። ብቻችን ሆነን አይደለም የምንሰራው፣ ብዙ ፓርትነሮች አሉ ከኛ የሚሰሩ። ከሞሪሽስ ባንኮች ጋር ሆነን፣ ከእንግሊዝ ባንኮች ጋር ሆነን፣ ከአረብ ባንኮች ጋር ሆነን፣ ከአፍሪካ ባንኮች ሌላ ዌስት አፍሪካ ያሉት ከኛ ጋር አብሮ በጋራ ሆኖ እየሰሩ ነው ያሉት እና ጥሩ ጥሩ የሆነ ኤክስፒሪየንስ ይዘናል ለጊዜው እና መንገዱን በደንብ ከፋፍተነዋል። ፓርትነሮቻችንም በእኛ በኩል የኢትዮጵያንም ኤክስፒሪየንስ እያገኙ ነው እና አፕታይታቸውም ከፍ ከፍ እያለ ነው። ኦፍኮርስ ብዙ የውጭ ምንዛሬ እጥረት አለ፣ እሱ ኮንስትሬንት ነው። ግን እኛ ደግሞ በጣም ሴሌክቲቭሊ ነው ኢትዮጵያ ውስጥ ኢንተርቪው የምናደርገው። የውጭ ምንዛሬ ማምጣት የሚችል ወይንም ቁልፍ የሆነ ሀይ ፕራዮሪቲ ኢምፖርቶች፣ መድኃኒት፣ መዳበሪያ፣ ነዳጅ እንጂ እንዲህ አይነት ነገሮች ነው እኛ ኮፋይናንስ የምናደርገው እና የኢትዮጵያ ንግድ ባንክም በጣም ትልቅ ፓርትነራችን ናቸው እና ጥሩ እንቅስቃሴ አለን እና ወደፊት ያው ይህንን አቅጣጫ ይህንን ሞሜንተም ይዘን ነው ማድረግ የሚፈልገው።
በናይሮቢ የተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ በአህጉሪቱ ያሉ የባንክ ዘርፎችን ለማሳደግ ያለመ ሽልማቶችን ከመስጠት ባሻገር አባል አገራቱ ያለባቸውን የብድር ዕዳዎች ማቃለል ስለሚቻሉባቸው የመፍትሄ ሀሳቦች ላይም የተመከረበት ነው። ኢትዮጵያን በመወከል በጉባኤው የታደሙት የገንዘብ ሚኒስትሩ አህመድ ሽዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማመላከታቸውም ተጠቁሟል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በአፍሪካ ልማት ባንክ ዓመታዊ ጉባኤ ላይ የአፍሪካ ምርጥ የባንክ ባለሙያ ተብለው ከተሸለሙት አቶ አድማሱ ይልማ ታደሰ ጋር ያደረግነውን ቆይታ ነው የተከታተላችሁት። አድማጮች፣ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር።
ፕሮግራማችን ከማጠናቀቃችን በፊት ግን ከቀናት በፊት ለአድማጮች ጆሮ የደረሰውን የዘሩባቤል ሞላን ሁሌ ሁሌ ሙዚቃን እንጋብዝ። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍላችሁ የቆየው የእሁድ ምሽት የመስታወት መሰናዳችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናገዳችሁ ያመሸ ነው እኔም አስማማዬ ነው እና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ በደህና አደሩ። Thank you.